የቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በችግርና በፈተና ሰዓት የሚጸለይ ጸሎት በሚል ርዕስ ላይ የተመሰረተ ይሆናል። በሉቃስ ወንጌል ምዕራፍ 1 ቁጥር 36 ላይ ጌታችን ኢየሱስ ክርስቶስ ሲናገር እንዲህ ይላል፣ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ይላል ጌታችን። በኤፌሶን ምዕራፍ 6 ቁጥር 13 ላይ ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈላቸው መልእክት ውስጥ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። በሰው ልጆች ላይ የሚመጣውን መከራና ችግር ሁሉ የሚያመጣው እግዚአብሔር አይደለም። እግዚአብሔር ሳይፈቅድ ግን በምድር ላይ ምንም ነገር አይሆንም። አዳም ከሰራው ኃጢአት የተነሳ ምድር ተረግማለች። በምድር ላይ እሾህና ቁርንጭቱ እንዲበቅል ያደረገው የአዳምና ሔዋን በደል ነው። ምድር ሰው የተፈጥሮን ህግ በማዛባቱ በሙቀቱ በአየር መበከል እየተበላሸች እንዳለም እንመለከታለን። ስግብግብ ነጋዴዎችና አትራፊዎች ለተፈጥሮ ግድ የሌላቸው ፈጣን ምርትና ትርፍ ለማግኘት ብቻ በማሰብ የሚያመርቱት የፋብሪካ ውጤቶቻቸው በሰውና በተፈጥሮ ላይ በርካታ ጉዳትና ኪሳራ እያመጣ ነው። መንግስታት አንዱ ሌላውን ለማጥፋት ለምርቶቻቸው በሚፈልጓቸው የማጥፊያ ቫይረሶች፣ ባክቴሪያዎች የሚያስከትሉት ችግር ጦስና መዘዙ ለሁላችንም እየደረሰ ነው። በምድር ላይ እግዚአብሔር ሳይቀሰቀሰው የሚነሳ በርካታ ጥፋትና ጉዳት ሲከሰት ይታያል። እግዚአብሔር ሰዎችን ብቻ ሳይሆን ተፈጥሮንም ለማጥፋት በሚያደርጉት የክፋት ስራቸው የሚፈርድበት ዘመን ይመጣል። በራእይ ምዕራፍ 11 ቁጥር 18 ላይ አሕዛብም ተቆጡ፣ ቁጣህም መጣ፣ በሙታንም ትፈርድ ዘንድ ዘመን መጣ፣ ለባሪያዎችህም ለነቢያትና ለቅዱሳን ስምህንም ለሚፈሩት ለታናናሾችና ለታላላቆችም ዋጋቸውን ትሰጥ ዘንድ ምድርንም የሚያጠፉትን ታጠፋ ዘንድ ዘመን መጣ የሚለው ቃል የሚፈጸምበት ዘመን ቅርብ ነው። ዛሬ ሰዎች ከሚሰሩት ስህተት የተነሳ በበሽታ፣ የተፈጥሮ አየር መመጣጠን በመዛባት፣ የምድር ከባቢ አየር ሙቀት በመጨመርና ከነዚህም የተነሳ በምድር ላይ የሚከሰቱት ችግሮች ሁሉ ምንጫቸው ኃጢአተኛው ሰው ከሚሰራቸው ስራዎች የተነሳ የሚመጡ ናቸው። እኔ ከሞትኩ ሰርዶ አይብቀል የሚለውን ተረት የተረተች አህያ የለችም። በእርሷ ስም የተረቱ ሰርዶ የማይበሉ ሰዎች የራሳቸውን ጠባይ ለመግለጽ የተጠቀሙበት ዘዴ ነው። ሰርዶ እንዳይበቅል ምንም ባልተመኘችው አህያ ስም በቄንጠኛ ተረት የሚገለጥ ስንት ጥፋት በምድር ላይ በሰዎች እንደተከናወነ እናውቃለን። እግዚአብሔር የፈጠራቸው ሰዎችና እንስሳት ሁሉ የሚጠቀሙባትን የምድርን በረከትና መልካምነት ሰዎች ለማጥፋት የሚያወጡት ፖሊሲዎችና ደንቦች በዓለም ላይ የሚያጨቃጭቅ የሚያነጋግር እንደሆነ ሁልጊዜ በዜና የምንሰማው ጉዳይ ነው። በምድር ላይ በእግዚአብሔር ቃል የተነገረ መከራና ስቃይ በሰዎች ላይ ደግሞ እንደሚደርስ መጽሐፍ ቅዱስ ይነግረናል። የጌታችን መምጫው እየተቃረበ ሲመጣ በመጨረሻው ዘመን ሊሆን ያለውንና የሚመጣውን እግዚአብሔር በቃሉ ተናግሮናል። በነቢያት፣ በጌታችን በኢየሱስ ክርስቶስ፣ በሐዋርያቱ የተሰጡን ማስጠንቀቂያዎችና ማሳሰቢያዎች የህይወት መመሪያ በማድረግ መኖር መቻል ትልቅ ማስተዋልና ጥበብ ነው። ዘመኑ የቱንም ያህል የሚያዘናጋ በረከትና ጥቅም ያለውና የሚያመጣ ቢመስልም ስለ ፍጻሜ ዘመን የተነገሩ ትንቢቶች ግን ከመፈጸም አይቀሩም። ይቺ ምድር የቱንም ያህል ብትጣፍጠን፣ ኑሮ የቱንም ያህል የሚያረካ የሚያጓጓን ቢሆንም የነቢያት ቃል በግድ ይፈጸማል። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 3 ላይ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም የሚለው ቃል ይፈጸማል። ምጥ እርጉዝን ሊይዛት የሚችልበት ቀን ሊገመት ይችላል። ምጡ የሚመጣበት ሰዓት ግን በትክክል ለማወቅ አስቸጋሪ ነው። የምጥ መጀመሪያ የተባለው ምጥ እውነተኛ ምጥ መስሏቸው እናቶቻችን እህቶቻችን ወደ ሆስፒታል እየሄዱ ሲመለሱ እናስተውሳለን እናያለን። ምጧ ገና ነው፣ ብዙ ይቀረዋል፣ የውሸት ምጥ ነው። በእንግሊዝኛ ፎልስ ሌበር ነው ያዛት ይባላል። እውነተኛው ምጥ ሲመጣ ግን ወደ ሆስፒታል ሄዳ ሳትወልድ የተመለሰች ሴት የለችም። እስከ ዛሬ በምድር ላይ የምናያቸው ችግሮች ሁሉ የምጣር መጀመሪያ ናቸው ማለት እንችላለን። እውነተኛውና በጌታችን በኢየሱስ ክርስቶስ መምጣት የሚደመደመው መከራና ችግር የሚመጣበት አመጣጡ እንደ ወጥመድ ነው። ያን ጊዜ እውነተኛ ምጥ ነው የሚሆነው። በእግዚአብሔር በቃሉ የተናገራቸው ችግሮችና መከራዎች በሰዎች ልጆች ላይ መምጣታቸውን የሚያስቀር ምንም ነገር የለም። የነቢያት ቃል ይፈጸማል። አሁን ያለንበት ዘመን በንዝህላልነትና በግዴለሽነት የሚታይ አይደለም። የጌታችን መምጣት እየቀረበ ይመጣል እንጂ የራቀን አይሄድም። ወደ ፍጻሜ ዘመን እየተጠጋን በሄድን ቁጥር በመንፈሳዊ ህይወታችን በጸሎት ላይ እያተኮርን እንድንኖር እንዳለብን የሚያመለክተን ሁኔታ ውስጥ ነን ያለነው። ዛሬ እንድንመለከታቸው ያስፈልጋሉ ብዬ ወሰድኳቸው ሁለት መሰረታዊ ነጥቦችን አብረን እናያለን። አንደኛ፣ አማኞች ሊጸልዩባቸው የሚገቡ ጸሎቶች በነቢያት በጌታችንና በሐዋርያቱ ከተነገሩት በመጨረሻው ዘመን ይመጣሉ ከሚባሉት ችግሮች ሁሉ ለማምለጥ የምንችልበትን ኃይልና ጸጋ እንድናገኝ የሚጸልየውን ጸሎት መጸለይን መለማመድ አለብን። እንዲህ ያለውን ጸሎት ለመጸለይ አማኞች ኑሮ በሚያመጣው ጫና ሳይያዙ የእግዚአብሔር ቃል ስለ ዘመኑ የተናገራቸውን ትንቢታዊ ሁኔታዎችን በመመርመር በእነዚያም በመኖር መመላለስን መለማመድ አለባቸው። ዘመኑን በእግዚአብሔር ቃል ብርሃን የማይመለከት ሰው ብዙ ኪሳራ ሊገጥመው ይችላል። ቃሉ ለእግራችን መብራት የሚሆነው የየዕለት አካሄዳችን ከእግዚአብሔር ቃል በተገኘ እውቀት እና ጥበብ ተሞልተን እንድንኖር ካደረገን። ጌታችን ውድ አድማጮች ሊመጣ ካለው የሚለውን ቃል ሲናገር ሊመጣ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ብሏል። በመግቢያ ላይ ባነበብኩላችሁ ቃል ውስጥ ስንመለከት ሊመጣ ካለው የሚለውን ልብ ማለት አለብን። የሚመጣውን ነገር የምናውቀው በእግዚአብሔር ቃል ትንቢታዊ ብርሃን ውድ ወገኖቼ ልባችን ተሞልቶ ህይወታችንን የምንመራ ከሆነን ነው። መጽሐፍ ቅዱስ የሚናገራቸው ማሳሰቢያዎች በተለይም ስለመጨረሻው ዘመን ሊመጣ ያለውን ሊያሳየን ስለሆነ እየታየን የሚመጣ ያለው ውድ ወገኖቼ በንዝህላልነት በቸልተኝነት መኖር ትልቅ ጉድለት ነው። እግዚአብሔር በቃሉ የሚናገረን ለኔና ለእናንተ አካሄዳችንን እንደተማርን እንደተረዳን እንዳየነው እንደ እግዚአብሔር ቃል ብርሃን እንድንመላለስ ነው። በትንቢት የተነገሩ እውነቶች ልባችንንና ሐሳባችንን መያዝ አለባቸው። ዘመኑን የምናይበትን ልቦና ማስተዋልን ሊሰጡን ይገባል። የሙሽራችን ኢየሱስን መምጣት በጉጉትና በናፍቆት እንድንጠብቅ የሚያደርግ ጸጋን እንዲያመጡልን ይገባል። የጌታችን መምጣት ከመሆኑ በፊት ሊመጡ ያሉ ነገሮች አሉ። እነዚህ ነገሮች የሚመቹ አይደሉም። ሊመጡ ያሉት ለናመልጣቸው የሚገቡ ነገሮችን መንፈስ ቅዱስ ያሳሰበን እንድንኖር ልክ እንደ ስምዖን የጻድቅ ህይወት የትጉሰው ህይወት ሊኖረን ይገባል። ስምዖን ምን አይነት ሰው ነበር? በመጽሐፍ ቅዱሳችን ውስጥ سنመለከት የእግዚአብሔር ሰው በሉቃስ ምዕራፍ 1 ላይ ከቁጥር 25 እስከ 32 ላይ ተጠቅሷል ታሪኩ። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእግዚአብሔር ቃል እንደሚናገረው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉ ነበር። መንፈስ ቅዱስም በርሱ ላይ ነበር። በጌታም የተቀባውን ሳይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ህጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ። ጌታ ሆይ አሁን ደቃለ ባሪያህን በሰላም ታሰናብተዋለህ። አይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአህዛብ ሁሉን የሚገልጥ ብርሃን ለሕዝብህም ለእስራኤል ክብር ነው አለ። ስምዖን በጣም የሚታወቅ ሰው አልነበረም። መጽሐፍ ቅዱስ አሁን ባነበብኩት ክፍል እንደሚነግረን እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር ይላል። አንዳንድ ጸሐፊዎች የገማልያል አባት የራባይ ሂሌል ልጅ ነበር የሚሉ አሉ። ይሄንን ደግሞ የማይቀበሉ የመጽሐፍ ቅዱስ ተማሪዎችም አሉ። ምንም መጽሐፍ ቅዱሳዊ ማስረጃ የለም። መጽሐፍ ቅዱስ በዚህ ክፍል ከተነገረው ውጪ ምንም ሌላ ነገር ስለዚህ ሰው የሚናገረው ነገር የለም። ይህ ሰው ግን ትልቅ መንፈሳዊ ትምህርትን ሊያስተምረን በሚችልበት ጸጋ የተሞላና በሚያስደንቅ ታሪካዊ ስፍራ ላይ የተገኘ ሰው ነው። ማንነቱ በኢየሩሳሌም የሚኖር ሰው እንደነበረ ከማለት አልፎ የማንነቱ ታላቅነት በሌላ ነገር አግዝፎ መጽሐፍ ቅዱስ አይነግረንም። ካህን እንደነበረ እንኳን መጽሐፍ ቅዱስ አይናገርም። አንዳንዶች ካህን ይመስላቸዋል፣ ግን መጽሐፍ ቅዱስ ካህን እንደሆነ አይናገርም። ስምዖን የነበረበት ዘመን በዚህ ጊዜ ውድ ወገኖቼ እጅግ በጣም አስቸጋሪ የሆነ ዘመን ነበር። እግዚአብሔር በነቢያት መናገር ያቆመበት ጊዜ ነበር። ሄሮድስ በጭካኔ አይሁዳውያንን ይገዛ የነበረበት ዘመን ነበር። እስራኤላውያን በሮማውያን ስር ነበሩ። በሕዝቡ መካከል ወግ አጥባቂውና ተመጻዳቂ ሰዎች የበዙበት ዘመን ነበር። መጥምቁ ዮሐንስ የእፉኝት ልጆች የሚላቸው ፈሪሳውያን በወግ አጥባቂነታቸው፣ ሰዱቃውያን በዓለማዊነት የሚታወቁበት ጊዜ ነበር። የመበለቶችን ቤት በጸሎት ያመካኙ የሚበዘብዙ ሐሰተኛ መንፈሳዊ መሪዎች ነን የሚሉ የሚታዩበት ዘመን ነበር። ይህ ጊዜ የእስራኤል ሕዝብ በጨለማ ውስጥ የነበረበት ዘመን ነው። ሕዝቡን በቃሉ የሚመሩ የእግዚአብሔርን ቃል የተዉ የሰዎችን ወግና ልማድ የሃይማኖት ዋና ትምህርት አድርገው የሚያስተምሩበት አጉል ጊዜ ነበር። ስምዖን ተራ ሰው ውድ ወገኖቼ ካህን ያልነበረ ስሙ እዚህ ተጠርቶ ከሚታወቀው በቀር ማንነቱ በዝርዝር ያልተገለጠ ሰው እንዲህ በመሰለው ዘመን ውስጥ ግን በኢየሩሳሌም ውስጥ ጻድቅ ሆኖ ይኖር ነበር። የጌታችንን መወለድ ሊሰማ የሚችልበት ምንም እድል አልነበረው። በቤተ መቅደስ ያሉትና የከተማው ሰዎች የሚያወሩትን ለመስማት የሚችልበት የአደባባይ ህይወት ያለው ሰው አልነበረም። ማንነቱ ብዙ የሚነገርለት ታሪክ የሌለው ስምዖን ጌታን ካገኙት ሰዎች ሁሉ ይበልጣል። ኢየሱስ ገና ሕፃን እያለ የእግዚአብሔር ልጅነቱን የሚያሳዩትን ምልክቶች ከማድረጉ በፊት ገና በእናቱ በማርያም እቅፍ ያለውን ኢየሱስ ክርስቶስን ያወቀ ሰው ነው። ስምዖን ልዩ የሚሆነው ለምንድን ነው? እንዲህ በመሰለ ታሪካዊ ስፍራ የተገኘው ይህ ታላቅ እግዚአብሔር ሰው ውድ ወገኖቼ እንዴት ሆኖ እንደተገለጸ ከመጽሐፍ ቅዱስ እንመልከት። አንደኛ፣ የእስራኤልን መጽናናት ይጠባበቅ ነበር። እስራኤልን መጽናናት መጠባበቅ ማለት ምን ማለት ነው? ስምዖን በብሉይ ኪዳን በነቢያት የተነገረውን የእግዚአብሔርን ተስፋ የመሲሁን ኢየሱስ ክርስቶስን መምጣት አዳምና ሔዋን ኃጢአት በሰሩበት ጊዜ የተነገረውን ያንን ተስፋ በኋላም በነቢያቶች ሲነገር የቆየውን ያንን ታላቅ ተስፋ የመሲሁን የኢየሱስ ክርስቶስን መምጣት የሚጠብቅ ሰው ነበር። ይህን ልቦና ከየት አገኘው? የእግዚአብሔርን ቃል አጥብቆ ለራሱ ለግል ሕይወቱ በመውሰድ ነው። እግዚአብሔር ይህንን ነገር በናፍቆት በጉጉት ይጠብቃል። ብዙዎች ሊያዩ እየተመኙ ሳያዩት እንዳለፉ ያውቃል። ምንም ሌሎች ሳያዩት ቢያልፉ በኔ ዘመን ቢሆንስ ብሎ በትጋት ሕይወቱን ይመራ የነበረ ታላቅ ሰው ነው። ነቢያቶች፣ የእግዚአብሔር ካህናቶች፣ ታላላቅ የእግዚአብሔር ሰዎች ይህንን የመሲሁን ዘመን እስራኤልን የሚያጽናናው ለእስራኤል መደጀት ምክንያት የሚሆነውን የመሲሁን መምጣት ብዙዎች ጓጉተው ያላገኙትን ስምዖን በእኔ ዘመን ቢሆን የሚለው ልቦና ሊጠብቅ ያስቻለው የእግዚአብሔርን ተስፋ በየዘመኑ ያለ ትውልድ አድሶ እንዴት መያዝ እንዳለበት ያስተምረናል። እስራኤልን መጽናናት የሚጠባበቅ ሰው እንዲህ ያለ አይነት ልቦና ሊኖረው ከቻለበት አንዱና ትልቁ ነገር የእስራኤልን ጉዳት የሚመለከተው በኢኮኖሚ አይደለም፣ በፖለቲካ አይደለም፣ መንፈሳዊ ጉዳቷ የሚገባው ሰው ነው። እስራኤል ያላት መንፈሳዊ ጉዳት የገባው ሰው ስለሆነ ሰማያዊ መጎብኘትን ይፈልግ ነበር። ከዚህ የተነሳ የእስራኤልን መጽናናት ሲጓጓ ለግሉ ከግሉ ሕይወት ጋር የተያያዘ አይደለም። በትዳሩ በኑሮ የጎደለውን ነገር ፈላጊ አይደለም። እስራኤልን ሁሉ ያቀፈ መጎብኘትን ፈላጊ ነው። ሌላው ከስምዖን የምንማረው ነገር ጻድቅ ነበር ይላል። የእስራኤልን መጽናናት ለመጠባበቅ የልቡና መገረዝን፣ በእግዚአብሔር ቃል መሸነፍን፣ የእግዚአብሔር ቃልና የእግዚአብሔር የተስፋ ሐሳብ ልቡን የገዛለት ሰው መሆን ይጠይቃል። እስራኤልን መጽናናት በትጋት የሚጠባበቅ ሰው፣ በጥንቃቄ በንቃት የሚፈልግ የሚጠብቅ ሰው ጻድቅ ሕይወት ካልኖረ ሊያደርገው አይችልም። ስምዖን ጻድቅ ሰው ነበር። እግዚአብሔርን እየፈራ ይህ መጎብኘት ሲመጣ አጉል በሆነ ሕይወት እንዳይገኝ፣ ይህን መጎብኘት ለማየት የሚቸገር ሰው እንዳይሆን አካሄዱን ከእግዚአብሔር ጋር ያሳመረ ሰው ነበር። በጻድቅ ሕይወቱ አረማመዱን ያሳመረ ትልቅ እግዚአብሔር ሰው ነው። ከዚህ የተነሳ የጻድቅ ሕይወቱን ሲኖር ትጋት ነበረው። ያነበብኩላችሁ ቃል ትጉ ነበረ ይላል። ድንቅ ቃል። ስምዖንም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉ ነበረ ይላል። የጻድቅ ሕይወት የስንፍና ሕይወት አይደለም። የመበለቶችን ቤት በጸሎት ርዝመት እያመካኙ ፈሪሳዊ በሆነ ሕይወታቸው እንደሚኖሩት ሰዎች አይደለም። የእስራኤልን መጽናናት በጸሎት ነበር የሚጠብቀው፣ በተጋ ሕይወት ነበር የሚጠብቀው። ስለዚህ ትጉ ሕይወት ነበረው። በእንደዚህ ያለ መንፈስ የኖረ ሰው ስለነበረ እግዚአብሔር በላዩ ላይ መንፈስ ቅዱስም በእርሱ ላይ ነበረ ይላል። መንፈስ ቅዱስ በመንፈሳዊ ነገር ሰነፍ በሆነ ሰው ላይ አይኖርም። መንፈስ ቅዱስ ወለም ዘለም ባለ ሕይወት በሚኖር ሰው ላይ አይኖርም። መንፈስ ቅዱስ የእግዚአብሔርን የተስፋ ቃል በጣለ ሰው ላይ፣ ችላ ባለ ሰው ላይ አይኖርም። መንፈስ ቅዱስ በእግዚአብሔር ቃል ልቡ በተገዛ የእግዚአብሔር ሐሳብ፣ የእግዚአብሔር ሰማያዊ ሐሳብ የገዛው ሰው፣ የማረከው ሰው ውድ ወገኖቼ ባለው በዛ አይነት ልቦና ውስጥ መንፈስ ቅዱስ ይኖራል። ስምዖን እንደዚህ ባለ መንገድ የተነገረለት ሰው ነበር። ሌላ ስለ ስምዖን የምንመለከተው እግዚአብሔር የሚናገረው ሰው ነበር። ምክንያቱም መጽሐፍ ቅዱስ እንደሚነግረን በጌታም የተቀባውን ሳይ ሞትን እንደማይ ተነግሮት ነበር። እግዚአብሔርን ያዳምጣል። መንፈስ ቅዱስ በላዩ ላይ ያለ ሰው፣ ትጉና ጻድቅ የሆነ ሰው፣ የእስራኤልን መጽናናት የሚጠባበቀው ይሄ ሰው ጆሮቹ ለእግዚአብሔር የተከፈቱ ነበሩ። ዘመኑን ያየ በዘመኑ ልቡ የተወሰደ ሰው አልነበረም። ይህ ብቻ አይደለም፣ እግዚአብሔር የሚናገረው ሰው ብቻ አይደለም፣ በመንፈስ ቅዱስም የሚመራ ሰው ነበር። በላው ላይ ያለውን መንፈስ ቅዱስን የሚያከብር፣ መንፈስ ቅዱስ ውጣ ሲለው የሚወጣ ሰው ነበር። ይሄ አይነት ባህሪያቶች ለኔና ለእናንተ ያስፈልጋሉ። ስምዖን ካህን አልነበረም። ስምዖን በኢየሩሳሌም ባሉ ሰዎች የሚታወቅ መሪ አልነበረም። ስምዖን እስራኤላዊ ነው፣ በኢየሩሳሌም የሚኖር አንድ ሰው ነበረ የተባለ ነው። ነገር ግን እነዚህ ሁሉ መልካም ገጽታዎች በላው ላይ ሊታዩ የተቻሉበት ምክንያት እግዚአብሔርን ከመውደዱ የተነሳ የኪዳን ህዝብ ሆኖ በአግባብና በስርዓት በእግዚአብሔር ፊት ከመኖሩ የተነሳ የተገኙ ናቸው። እኔና እናንተ ስምዖን እንደሚጠብቀው አይነት ተስፋ፣ ትልቅ ተስፋ ተሰጥቶናል። ከጌታችን ከኢየሱስ ክርስቶስ ከመጀመሪያው መምጣት፣ መድኃኒት ሆኖ ከመጣበት መምጣት ቀጥሎ በትልቅ ደረጃ የሚጠበቀውን ዳግመኛ ምጽአቱን ልንጠብቅ ተስፋ ተሰጥቶናል። ኢየሱስ ሙሽራ ሆኖ ይመጣልናል። ስምዖን አይነተኛ ምሳሌያችን ነው። ጌታ ኢየሱስ ክርስቶስ በመጣበት ጊዜ ስምዖን በቤቱ ነበር። ሲወለድ ቤቱ ነበር። ሰባ ሰገል ሲሰግዱለት አያውቅም። እረኞቹ ሄደው ያን ሁሉ የጌታን ማዳን ሲደነቁ ሲገረሙ በዚያ ስፍራ ያደረጉትን ነገር አልሰማም። በቤቱ የጽድቅ ህይወት ሲመላለስ የኖረ ሰው ነገር ግን ከእግዚአብሔር የተቀበለው ተስፋ በእግዚአብሔር የተቀባውን እንደሚያይ እግዚአብሔር እርግጠኛ ዋስትና ሰጥቶት ነበር። በዚህ በእግዚአብሔር ቃሉ ስለዚህ ሰው ስንመለከት መንፈስ ቅዱስ የሚያሳየውን ማወቅም የሚችል ሰው እንደነበረ እንመለከታለን። መንፈስ ቅዱስ እየመራው ወደ ቤተ መቅደስ ሄደ። እግዚአብሔር የተናገረውን የተስፋ ቃል ሊፈጽምለት በስተርጅና አድሜው ወደ ቤተ መቅደስ እየመራው ከቤቱ ሄደ። ማርያምና ዮሴፍ ጌታ ኢየሱስ ክርስቶስን እንደ ህጉ ልማድ ሊያቀርቡት ይዘው ሲመጡ ከማርያም እቅፍ የነበረውን ኢየሱስ ክርስቶስን ገና ባይኑ ሲያየው በጨርቅ ተጠቅልሎ በቅፍ ያለውን ኢየሱስን አወቀው። ይህንን እውቀት የሰጠው በላው ላይ የነበረ መንፈስ ቅዱስ ነው። ውድ ወገኖቼ ይሄ ነገር ለኔና ለእናንተ እድል ፋንታችን እንዲሆን እንደዚህ ሰው ኢየሱስ ዳግመኛ ሲመጣ እኔና እናንተ በሥራ ላይ እንሁን፣ ተኝተን ይሁን ጌታ እንዳናጣው የዚህ ሰው ህይወት ምሳሌ ሊሆንልን ይገባል። በመንፈስ ቅዱስ ምሪት ከቤቱ ወጥቶ ጌታችንን ሊያቀርቡት ያሉት ማርያምና ዮሴፍ ወደ ተገኙበት ቤተ መቅደስ ከተፋለ በዚያ ቦታ የእግዚአብሔር ልጅ ኢየሱስ ክርስቶስን ተቀብሎ አቀፉ። ስምዖን ስለ ኢየሱስ የተናገረውን ነገር ስንመለከት በጣም እጅግ የሚያስደንቅ ነገር ተናገረ። ለአህዛብ ሁሉን የሚገልጥ ብርሃን አለ። አይሁዳዊ ሆኖ የእግዚአብሔር መንፈስ በላው ላይ የነበረ ጻድቅ ሰው ስለነበረ በአይሁዳዊነት ያልታጠረ ዓለም አቀፍ የሆነ እይታ ያለው እግዚአብሔር ሐሳቡን ዓለም አቀፍ የሆነውን ፈቃዱን የገለጠለት ሰው ነበር። ይሄ የተወለደው ሕፃን የእስራኤል መጽናናት ብቻ አይደለም፣ ለአህዛብ ሁሉን የሚገልጥ ብርሃን እንደሆነ ተናገረ። ቀጥሎ ለእስራኤል ሕዝብ ራስ ደግሞ ለራሳቸው ደግሞ ለአይሁዳውያኖቹ ክብር እንደሆነ ሁሉ ተናገረ። የጌታችን ኢየሱስ ክርስቶስን ዓለም አቀፋዊ ተልእኮዎቹን ለሰው ልጆች ሁሉ የሚያመጣውን በረከት በሚያስደንቅ ቃል ተናገረ። ጌታ ኢየሱስ ክርስቶስን ለአህዛብ ሁሉን የሚገልጥ ብርሃን የሚለውን ደቀ መዛሙርቱ እንኳን መንፈስ ቅዱስ ከተቀበሉ እንኳን በኋላ ለመረዳት አልቻሉም። ጴጥሮስ ቆርኔሌዎስ ቤት ለመሄድ ብዙ ተረድቶ ነው በመንፈስ ቅዱስ ቻሌንጅ ሆኖ ሄደው። ስምዖን ግን የእግዚአብሔር መንፈስ በላው ላይ የነበረ ሰው ይህን ሁሉ ለማወቅ የሚችልበት ጸጋ ያገኘ ነው። ስለዚህ ውድ ወገኖቼ እኔና እናንተ በዚህ ዘመን ስንጸልይ በኮሮና ቫይረስ ከጤንነት አንጻር ብቻ ሳይሆን መጸለይ ያለብን ሊመጣ ካለው ሁሉ ለማምለጥ የሚያስችለንን ጸሎት ስንጸልይ እኔና እናንተ የምንጠብቀው ሐሰተኛ ክርስቶስ አይደለም፣ መከራ አይደለም። ስምዖን የእስራኤልን መጽናናት እንደሚጠባበቅ የኢየሱስን መምጣት እየናፈቀን በጉጉት ስንጠብቅ መንፈስ ቅዱስ በላያችን ላይ ይሆናል፣ የትጋትን መንፈስ ይሰጣናል። ሁለተኛ ለነመለከተው የሚገባው ነገር በመግቢያ ያነበብኩት ቃል ሐዋርያው ጳውሎስ በክፉ ቀን ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ይህ ክፉ ቀን የሚሆነው ጳውሎስ እንደሚናገረው ሸንጋይ ነው የሚለው ዲያብሎስና በዚህ በጨለማ ዓለም የሚገዙ የወደቁ መላእክቶች ከሚፈጥሩት ችግር የተነሳ የሚመጣ ክፉ ቀን ነው። ክፉ ቀን የሚለውን ሐሳብ ጳውሎስ በዚሁ በኤፌሶን መጽሐፍ ምዕራፍ 5 ቁጥር 16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። ስለዚህ ያለንበት ዘመን በሙሉ ክፉ እንደሆነ እንመለከታለን። ሰይጣን የሚሰራበት ዘመን ሰዎችን ወደ ክፋት የሚመራበት። ስለዚህ በዚህ ዘመን ቀኑ ክፉ የሚያደርገው ክፉ የሚሰራበት ቀን መሆኑን መረዳት አለብን። ለዚህ ነው ጌታችን ከክፉ አድነን እንጂ ያለን እንድንጸልይ ያስተማረን። ለዕለት እንጀራችን በየዕለቱ እንደምንለምን ሁሉ ከክፉም ለመዳን በየዕለቱ መለመን እንዳለብን ጌታችን አስተምሮናል። እግዚአብሔርን እንድንበድል ለኃጢአት ከሚያነሳሳን ክፉ እግዚአብሔር እንዲያድነን መጸለይ አለብን። መንፈሳዊ አቋማችንን ለማናጋት መከራና ችግር በሰዎችና በዙሪያችን ባለው ነገር ሁሉ የተጠቀመ ከሚያወከን ከሰይጣን እግዚአብሔር እንዲያድነን መጸለይ አለብን። ስደት ተቃውሞ በማነሳሳት እምነታችን ከሚፈታተን ኃይል እንድንድን መጸለይ አለብን። ይህንን አስመልክቶ በሚቀጥለው ሳምንት ሰፊ የሆነ ትምህርት ይዤ ቀርባለሁ። የሰማችሁትን ለደህንነት ያድርግላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።